የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ምሽት በጋቢና ቪኦኤ
ረመዳን ጾም የእስልምና መሰረቶች የሚባሉ አምስት መሰረቶች አሉት። ከዛ ውስጥ አንደኛው የረመዳንን ወር መጾም ነው።
ሼክ ካሊድ ዑመር ናቸው። ዛሬ ተጀምረውን የእስልምና እምነት የጾም ወር ረመዳንን አስመልክተን አጭር ቆይታ አድርገናል። ቆይት ብሎ መሰናዶ ይሰማል።
ተማሪዎች ወደ ትምህርት ሲመለሱ ድረስ ከ50 እንደየ ትምህርት ቤቱ ሁኔታ ማለት ነው ከ50% እስከ 75% ብቻ ክፍያ እንዲቀበሉ የሚል ነው።
የትምህርት ሚኒስትር ዴኤታ ገረመው ሁለቃ ናቸው። የግል ትምህርት ቤቶች አቅም ለሌላቸው ወገኖች የክፍያ ምህረትና ቅናሽ እንዲያደርጉ እየተደረገ ስላለው ጥረት በምሽቱ ይነግሩናል። ተጨማሪ ትኩስ ዘገባዎችም አሉን። ሰላም ለእናንተ ይሁን። ይህ ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ። ሀብታሙ ስዩም መርሃ ግብሩን እመራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኝናለች።
አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ በተደረጉ 933 የላብራቶሪ ምርመራዎች አንድ ሰው በኮሮና ቫይረስ መያዙ ተረጋግጧል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 117 መድረሱን የኢትዮጵያ ጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አማካኝነት አስታውቋል። የኮቪድ-19ን ወረርሽኝ ምክንያት በማድረግ አንዳንድ የጤና ተቋማት አገልግሎት ማቆማቸው በመደበኛው የጤና አገልግሎት ላይ መስተጓጎል እንዳስከተለ ጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ አስታውቋል። የኮሮና ቫይረስ የሕክምና አገልግሎት ለመስጠት ከተለዩ የጤና ተቋማት ውጪ ሁሉም የጤና ተቋማት እንደተለመደው መደበኛውን የጤና አገልግሎት መስጠት እንዳለባቸው ሚኒስቴሩ አሳስቧል። ዶክተር ደረጀ አያይዘውም በተለይ በእናቶችና ሕፃናት ጤና አገልግሎት እንዲሁም ተላላፊና ተላላፊ ባልሆኑ በሽታዎች ሕክምና ላይ መደበኛ አገልግሎት መስጠታቸውን የሚከታተል ግብረ ኃይል ከፌደራል እስከ ወረዳ ድረስ ተቋቁሞ ወደ ስራ ተገብቷል ብለዋል። የኮሮና ቫይረስ ወረርሽኝን በመስጋት የሕክምና ተቋሞቻቸውን የዘጉ የግል የጤና ተቋማት እንዳሉ የተደረሰበት ሲሆን ተግባራቸው ትክክል ስላልሆነ በፍጥነት ሁሉም ወደ አገልግሎት እንዲመለሱ ይደረጋል ብለዋል። ህብረተሰቡ ወረርሽኙን ለመከላከል የሚደረገውን ጥረት በማገዝ አገልግሎት በማግኘት ወደ ጤና ተቋማት በሚሄድበት ወቅት ተገቢውን ጥንቃቄ ማድረግ እንዳለበትም አሳስበዋል። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ተብሎ በወጣው አዋጅ እንዲዘጉ ተወስነው የነበሩ አንዳንድ አገልግሎት ሰጪ ተቋማት ዳግም እንዲከፈቱ የክልሉ የወረርሽኝ መከላከል ኮማንድ ፖስት ወስኗል። በአንድ ወረዳ ውስጥም የትራንስፖርት እንቅስቃሴ የተፈቀደ ሲሆን አብዛኞቹ የመንግስት ሰራተኞችም ወደ ስራቸው እንዲመለሱ ተወስኗል። ውሳኔው ከነገ ቅዳሜ ጀምሮ ተግባራዊ እንደሚሆን ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት በሰጡት ጋዜጣዊ መግለጫ አስታውቋል። ዘገባውን ያደረሰን ሙልጌታ ጽባ ነው። በሰሜን ጎንደር አካባቢ የሚታየውን የጸጥታ ችግር ለመፍታት የሚያግዝ እርቀ ሰላም ማውረዳቸውን የአማራ ክልል መንግስትና አርበኛ መሳፍንት ተስፋ አስታውቀዋል። ሁለቱ ወገኖች ለአሜሪካ ድምጽ እንዳስታወቁት አርበኛ መሳፍንትና አብሯቸው ያሉት ፋኖች እርስ በርስ ከመጎዳዳት እንቅስቃሴ ወጥተው በክልሉ ልማትና ጸጥታ ላይ በጋራ ለመሳተፍ ተስማምቷል። መሰል የሰላም ሂደቶች እንደሚቀጥሉም ነው የክልሉ መንግስት የጠቆመው። ዘገባውን ያደረሰችን አስቴር ምስጋናው ናት። ኬንያ የኮቪድ-19 በሽታ ለመቆጣጠር በስራ ላይ ያዋለቻቸውን ህጎች ተግባራዊ እየተደረጉ መሆናቸውን ለመቆጣጠር እንዲረዷት ግምገማ ጀምራለች። የሀገር ውስጥ ሚኒስቴር የሆኑት ፍሬድ ማቲያንግ እንዳሉት በሀገሪቱ የኮሮና ቫይረስ ግብረ ኃይል በተለይም አትኩሮቱን በሞምባሳ፣ ከዋሌና በኪሊፌ በማድረግ ይንቀሳቀሳል ብለዋል። ኬንያ ዜጎቿ ህጎቿን ተግባራዊ ማድረጋቸውን በመቆጣጠሩ ረገድ የተቻላትን እያደረገች እንደሆነና ተጨማሪ አቅም ለመፍጠርም በስራ ላይ መሆናቸውን ፕሬዚዳንት ኡሁሩ ኬንያታ ገልጿል። ፕሬዚዳንቱ አክለውም በናይሮቢ ለኮሮና ቫይረስ ተጠርጣሪዎች ከተዘጋጀው የለይቶ ማቆያ ቦታዎች ያመለጡ በደርዘኖች የሚቆጠሩ ግለሰቦችን ፖሊስ እያደነ መሆኑንም ገልጸዋል። በርከት ያሉ ግለሰቦች በኮቪድ-19 መያዛቸውን ተከትሎ የኬንያዋ ማንዴራ አውራጃ ከረቡዕ እኩለ ሌሊት ጀምሮ ለ21 ቀናት የሚቆይ ሙሉ ለሙሉ የእንቅስቃሴ ገደብ ተጥሎባታል። ኬንያ እስካሁን 320 በቫይረሱ የተጠቁ ግለሰቦች ሲኖራት 14 ህልፈቶችን አስተናግዳለች። የቡድን 20 አገራት የኮቪድ-19 ወረርሽኝን ለመቆጣጠር የ8 ቢሊዮን ዶላር ለገሳ ከሁሉም ሀገራት ዓለም አቀፍ ድርጅቶች የግሉ ዘርፍ ለጋሾችና ተቋማት እንዲሁም ግለሰቦች ጠይቀዋል። በ19 ሀገራት መንግስታትና የማዕከላዊ ባንኮቻቸው ገዢዎች እንዲሁም በአውሮፓ ህብረት ጥምረት የተቋቋመው የቡድን 20 በመባል የሚጠራው ዓለም አቀፍ ቡድን እስካሁን 1.9 ቢሊዮን ዶላር በእርዳታ አሰባስቧል። የቡድን 20 የጊዜው ፕሬዝዳንት የሆነችው ሳውዲ አረቢያ 500 ሚሊዮን ዶላር የለገሰች ሲሆን በቡድን 20 ወኪል የሆኑት ሸርፓ ፈሃድ አልሙባራክ ክትባትም ሆነ በህክምና ኮቪድ-19 ለመቆጣጠር የሚደረገውን ጥረት እንደሚደግፉ ገልጸው ዓለም አቀፋዊ ችግሮች ዓለም አቀፋዊ መፍትሄን ይሻሉ ብለዋል። አሜሪካ የመጀመሪያዋ የሆነው ክትባት በመጋቢት ወር በሲያትል ዋሽንግተን ሞክራለች። በተመሳሳይ ካናዳ፣ ራሻና ሌሎችም በየሀገራቸው የተለያዩ ሙከራዎችን እያደረጉ ይገኛሉ። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና VOA የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር።
اللهم بارك لنا في رمضان اللهم بارك لنا في رمضان
በመላ ዓለም ላይ የሚኖሩ የእስልምና እምነት ተከታዮች ቅዱስ ወር ያሉ የሚጠሩትን የረመዳን ጾም ወርን ዛሬ ጀምረዋል። የዘንድሮው ወር ግን ከኮቪድ-19 ወረርሽኝ ጋር መገጣጠሙ የአብሮነት ወሩን ጥላ እንዳያጠላበት ተሰግቷል። ሆኖም ሃይማኖቱ የሚያዛቸውን ጥንቃቄዎች በመተግበር አጭር ቃለ ምልልስ ያደረግንላቸው ሼክ ካሊድ ዑመር ይናገራሉ። ሼክ ካሊድ ዑመር መቀመጫውን ዩናይትድ ስቴትስ ያደረገው ፈርስት ሂጅራ ፋውንዴሽን መስራችና የሃይማኖት አባት ናቸው። አስቀድመው ረመዳን በህዝብ ሙስሊሙ ዘንድ ስላለው ልዩ ትርጉም ይነግሩናል።
ረመዳን ጾም የእስልምና መሰረቶች የሚባሉ አምስት መሰረቶች አሉት። ከዛ ውስጥ አንደኛው የረመዳንን ወር መጾም ነው። ግዴታነቱን አላህ በቁርአኑ ነብዩም አለይሂ ሰላቱ ወሰላም በተግባርም አሳይተውናል። አላህ በቁርአኑ እናንተ ያመናችሁ ሰዎች ከእናንተ በፊት የነበሩ ህዝቦች ላይ ጾምን ግድ እንዳደረግ ነው በእናንተም ላይ ግድ አድርገናል ያላህን ፍራቻ ያወርሳችሁ ዘንድ ብሏልና ከዚህ ጾም አጠቃላይ ዓለም ላይ ያለው ምእመን የሚያስበው ምንዳ የማግኘትና እንደዚሁም ደግሞ ያላህን ፍራቻ ማውረስ ነው። ጾሙ በውስጡ የያዛቸው ብዙ ነገሮች አሉ። በዚህ በጾም ውስጥ ሌሊተል ቀድር የምትባል አንድ ሌሊት አለች። በዛች ሌሊት ውስጥ ጥሩን ነገር በጎን ነገር የሰራ ሰው 1000 ወር ተሰርቶ ከሚያገኘው ምንዳ በላይ የምታስገኝ ነች። እንደዚሁም በዚሁ ወር ውስጥ ዘካ ሰደቃ የሚሰጥበት ቀን ነው ወይም ደግሞ ወር ውስጥ ነው። ለድሆች ሀብታሞች ከገንዘባቸው ላይ የሚያካፍሉበት እንደዚሁም ደግሞ ሌሎችም አንድን ጾመኛ ያስፈጠረ የጾመውን ሰውዬ ያክል ምንዳው ሳይጓደልበት እሱም ያገኛል ተብሎ የተጻፈና የተነገረ ስለሆነ በነብዩ ከግል አልፎ በጋራ ከሌሎቹ ጋር በማስፈጠር የሌላቸውን ጾመኞችን ጾማቸውን በማስፈታት ምንዳ ለመከጀል የሚሄዱበት እንደዚሁም ደግሞ ይሄ ወር ቁርአን የሙስሊሞች መመሪያ የሆነው የወረደበት ወይም መውረድ የጀመረበት በረመዳን ወር በመሆኑ ቁርአንን አብዝተው የሚያነቡበት ልግስናቸውን አብዝተው የሚጨምሩበት ስግደታቸውም ከሌላው በተጨማሪ የሌሊት ተራዊህ የሚባል ስግደት አለ በዚህ ወር ውስጥ ብቻ የሚደረግ ያችንም እንግዲህ የሚሰግዱበት አብዝተው ወደ አላህ የሚቃረቡበት የራህመት የበረከትና ሰይጣኖች ወይም ጋኔኖች የሚታሰሩበትና የጀነት በሮች የሚከፈቱበት የገሃነም በሮች የሚዘጉበት በአጠቃላይ የበረከት ወር ነው ለምእመናን።
ረመዳን የአብሮነት ወር ነው። ህዝበ ሙስሊሙ በአንድ ተሰባስቦ እንደ ቤተሰብ የሚጠያየቅበት በአንድም ቦታ ሆኖ የሚያፈጥርበት ነው ለውትሩ እንደሚታወቀው። ዘንድሮ ግን እርስዎም እንደሚያውቁት የኮቪድ-19 የኮሮና ቫይረስ ወረርሽኝን ለመከላከል ሰዎች በአንድ ቦታ እንዳይሰበሰቡ ተራርቀው እንዲያሳልፉ እየተመከረ ነው። በምን ሁኔታ መከናወን አለበት ብለው ይመክራሉ?
በመጀመሪያ ደረጃ እንግዲህ አላህ ሱብሃነሁ ወተዓላ እንደነዚህ አይነት ፈተናዎችን ሲያመጣ ጥበቡ እኛን ምእመናንን ወይም ደግሞ የሰው ልጆችን ወደ ጌታቸው ተመልሶ ንስሐ እንዲገቡ ማመላከቻ ደወል ነውና ንስሐ እንድናረግ ሁሉንም ወደ አላህ እንዲመለሱ በዚሁ ጥሪ አደርጋለሁ። እንግዲህ በዚህ አጋጣሚ ነብዩ አለይሂ ሰላቱ ወሰለም የነገሩን ሐዲስ አለ። አንድ አካባቢ ላይ ወረርሽኝ መድረሱን ያወቃችሁ እንደሆነ ወደዛ አትግቡ፣ እንደዚሁም ደግሞ እዛ ውስጥ ከተማይቱ ውስጥ ወይም አካባቢው ላይ ያላችሁ ደግሞ ወደ ሌላ አትሂዱ ብሎ ኳራንቲንን ቀደም ብሎ የነገረው ስለሆነ በዚህ አሁን ባለው ሁኔታ ደግሞ ዓለም በአጠቃላይ ባለበት እንዲቆይ ያሉበትና የሕክምና ባለሙያዎች ይህንን ወረርሽኝ እግሩን ለመቁረጥ እንግዲህ በየቤቱ መቀመጥ ትልቁ መፍትሄ ነው ተብሎ ስለተነገረ ሁሉም ይህንን መመሪያ ተግባራዊ አድርጎ በየቤቱ እንዲቀመጥ፣ አካላዊ ርቀትንም ደግሞ እንዲጠብቁ፣ ንጽህናቸውን ደግሞ በእስልምና ንጽህና እንግዲህ ግማሽ የኢማን ክፍል ነው ብሏል ነቢዩ አለይሂ ሰላቱ ወሰላም። እና ከነበራቸው የንጽህና ስርዓት በተጨማሪ ይህንኑ ሐኪሞች ያዘዙትን ተግባራዊ በማድረግ ከዛም በላይ እንግዲህ ምእመናን ይሄ ወር እንግዲህ የዱዓ የጸሎት ወር ነውና ወደ ጌታቸው ወደ አላህ ሱብሓነሁ ወተዓላ እጃቸውን ዘርግተው የባህሪ ለውጥ አድርገው አላህ ምህረቱን እንዲያወርድልን አብዝተው እንዲለምኑና እንድንማጸን አደራ እንላለሁኝ። እንግዲህ በአጠቃላይ ዓለም ላይ ያሉ ምእመናን ሙስሊሞች እንደዚሁም በኢትዮጵያና በዲያስፖራ ላይ ያሉ ኢትዮጵያዊ ሙስሊሞች አላህ ሱብሓነሁ ወተዓላ እንኳን ለዚህ ለተባረከው የረመዳን ወር አደረሰን አደረሳችሁ ላለው ይሄ ወር የበረከት የኸይር የጥሩ ነገር ኢንሻአላህ በመድራችንም ላይ የመጣውን መክሰፍት ደግሞ የሚያነሳበት ወር እንዲሆንልን ጌታችንን አላህን ሱብሃነሁ ወተዓላ ማጸናለሁ። እናንተም እንደዚሁ ወደ ጌታችሁ ተመለሳችሁ አላህን እንድትማጸኑና ይሄንን መክሰፍት አላህ እንዲያነሳልን እንድትለምኑልን አደራላለሁ። በጣም አመሰግናለሁ ቪኦኤ ለዚህ ለሰጣችሁን እድል።
فإنه أمان من الرحمن أي أمان اللهم بارك لنا
ሼክ ካሊድ ዑመርን በአድማጮች ስም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከ20 ሚሊዮን በላይ ተማሪዎች በቤታቸው ውስጥ ሆነው ቀናትን በሚቆጥሩበት በአሁኑ ጊዜ የትምህርት ሚኒስቴር የተለያዩ አማራጮችን እያሰሰ እንደሆነ አስታውቋል። የግል ትምህርት ቤቶች አቅም ለሌላቸው ወገኖች የክፍያ ምህረትና ቅናሽ እንዲያደርጉ እየሰራ መሆኑንም ሰምተናል። ሙክታር ጀማል፣
ቅድመ መደበኛ እስከ 12ኛ ክፍል ያሉትን አጠቃላይ የኢትዮጵያ ተማሪዎችን ቁጥር ስንወስድ ወደ 26 ሚሊዮን የሚሆን ተማሪ ነው ያለን። ስለዚህ በዚህ ሰዓት በመንግስት ትምህርት ቤቶች የሚማሩ 26 ሚሊዮን የሚሆኑ ተማሪዎች የቤታቸው ነው ያሉት ማለት ነው በዚህ በሽታ ምክንያት።
የተወሰኑት ደግሞ በግል የትምህርት ተቋማት የሚማሩ ተማሪዎች አሉ። ይህም በተመለከተ የተማሪዎች ወላጆችና ትምህርት ቤቶች መካከል የክፍያ ውዝግቦች ነበሩ ባለፉት ሳምንታት ውስጥ። ይህንን በተመለከተ ሚኒስትሩ ምን አቅጣጫ ነው ያስቀመጠው?
ይህ ችግር ሲፈጠር ሁለት ወገን ነው የተፈጠረው ማለት እንችላለን። በአንድ በኩል ከወላጅ ጎን ተማሪዎቹ ቤት እያሉ ክፍያ አንከፍልም የሚል፣ ትምህርት ቤቶች ደግሞ ተማሪዎቹ ቤት ቢኖሩም እኛ የራሳችንን ሚንስ ተጠቅመን ተማሪዎች አሳይመንት እንዲሰሩ ኖት እንዲያገኙ ማድረግ እየሰራን ነው እንዲያደርገን እየሰራን ነው። እንደገና ደግሞ ቤተሰብ ካልከፈለ ትምህርት ቤቱ ምናልባት ለአንድ ለሁለት ወር ካልሆነ በስተቀር ከዛ በኋላ ይዘጋል። መምህራን በእጆቻችን አሉ። እንደገና የአስተዳደር ሰራተኞች አሉ። ከዛም አልፎ የቤት ክራይ እንከፍላለን የሚል አላቸው ማለት ነው። ስለዚህ ውይይት አድርገን በሁለቱም ወገን ፍትሃዊ የሆነና ባላንስድ የሆነ ነገር መኖር እንዳለበት ተነጋገር። በአንጻራዊነቱም ሚዛናዊ ይሆናል ብለን የምናስበውን ውሳኔዎችን አስተላለፍን እና ከሚያዝያ 12 ጀምሮ ስራ ላይ እንዲውል ክልሎችንም አሳወቅን ማለት ነው።
ምንድን ነው ይህ ውሳኔ?
ይህ ውሳኔ በሁለት ከፍለን ማየት እንችላለን። አንደኛውና የመጀመሪያው ቴሌግራም በመጠቀም ኢንተርኔት ኢሜይልን በመጠቀም እና የተለያዩ ምንጮችን በመጠቀም ተማሪዎች ከትምህርት ውጭ አስተሳሰባቸው ከትምህርት እንዳይርቅ የመቀስቀስ እና የማድረግ ስለዚህ የግል ትምህርት ቤቶችም ዝም ብሎ ዘግተው መቀመጥ ሳይሆን ተማሪዎቻቸው መከታተል እና የተለያዩ ኖቶችን የተለያዩ አሳይመንቶችን ለተማሪዎቻቸው እንዲያደርሱ ማድረግ የሚልና በሶስተኛ ደረጃ በአንደኛ ስር የሚታየው ከወላጅ ኮሚቴ ጋር በቅርበት እንዲሰሩት ነው። በሁለተኛ ደረጃ የክፍያን ጉዳይ ነው። የክፍያን ጉዳይ አንደኛ በዚህን ሰዓት ትምህርት ቤቶች ስለ ትርፍ ማሰብ የለባቸውም። ነገር ግን ሲስተሙን የሚያስቀጥሉበት ትምህርት ቤቱ መቀጠል የሚችልበትን ብቻ እንዲያስቡ ማድረግ በዚህ ይህንንም ለማድረግ ያላቸውን ወጪ በግልጽ እቅድ አውጥቶ ከወላጅ ኮሚቴ ጋራ መግባባት ላይ ሲደርሱ ወደ ተግባር መግባት። ከዛ ባለፈ መልኩ ደግሞ የቤተሰቦችን አቅም ከወላጅ ኮሚቴ ጋር በመነጋገር ምክንያቱም ይተዋወቃሉ ቤተሰቦችና ትምህርት ቤት እንደገና የወላጅ ኮሚቴ ወላጅን ስለሚወክል አቅም የሌላቸውን ስንል አንደር ኖርማል ኮንዲሽን ሳይሆን በዚህ በሽታ ምክንያት ገቢያቸው በጣም ቀንሰውና ለትምህርት ቤት መክፈል የማይችሉ ቤተሰቦች ጥቂት ሊኖሩ ስለሚችሉ እነሱን ከክፍያ ነፃ እንዲያደርጉ እንደገና አቅማቸው ትንሽ ተጎድቶ ነገር ግን መክፈል የሚችሉ በአንዴው መክፈል የማይችሉት ደግሞ የተወሰነ የጊዜ ገደብ ከፋፍሎ እንዲከፍሉ ሁኔታዎችን እንዲያመቻቹ። በሶስተኛ ደረጃ ደግሞ አጠቃላይ ክፍያው አሁን ይሄ በሽታ እንትንድልና እስኪልና ተማሪዎች ወደ ትምህርት እስኪመለሱ ድረስ ከ50 እንደ የትምህርት ቤቱ ሁኔታ ማለት ነው ከ50% እስከ 75% ብቻ ክፍያ እንዲቀበሉ የሚል ነው።
የግል ትምህርት ቤቶችም የመንግስት ትምህርት ቤቶችም ተማሪዎችን በተለያየ መንገድ ኖት እንዲደርሳቸውና የተለያዩ ስራዎች የሚያነቡትን ለተማሪዎች ይልካሉ። ይህ ማለት ከመደበኛ ትምህርት አንጻር ፈተናም እየወሰዱ ነጥብም እየተያዘላቸው የመሄድ እድል አለው ወይ ልጆቹ ስራ እንዳይፈቱ ብቻ ነው?
ዋና አላማው ልጆቹ አስተሳሰባቸው ከትምህርት እንዳይለይ ነው። የመደበኛ ትምህርትን አይተካም። ምክንያቱም በዚህ በተቆራረጠ ተምሯል ብለህ ዲፋይን ማድረግ አይችልም። እንደገና ደግሞ ተደራሽ የሚያደርገው የተማሪዎች ቁጥር አነስተኛ ነው የሚሆነው። እኛ አሁን እያስቀመጥነው ያለነው የቴሌግራም ብለው የትምህርት በሬዲዮ የተወሰነ ወደ 90% ከበር ሊያደርግ ይችላል። ቴሌቪዥንም ብንወስድ ሁሉን የኢትዮጵያ ተማሪ ከበር አያደርግም። ዞሮ ዞሮ ግን ሁሉን ከበር አያደርግም ብለህ ስለማትቀመጥ ነው እንግዲህ ይሄንን ሲስተም የምንጠቀመው። ስለዚህ ይሄ የመደበኛውን ይተካል። በዚህ ላይ ሆኖ አሳይመንት ወይንም ፈተና ተፈትኖ ወደ ክላስ ያልፋሉ ምናምን የሚለውን የለውም። ነገር ግን ተማሪ ከስራው ከተማሪነት አስተሳሰቡ እንትን ብሎ እንዳይለይ ለማድረግ ነው። ከዛ ውጪ ግን ምን ይሆናል የምለውን ይሄ በሽታ ምን ጊዜ ነው ኮንትሮል የምናደርገው የምለው ይወስነዋል። የተለያዩ ሰናሪዎችንም አጥንተን በእጃችን አሉ። በዚህ ጊዜ ኮንትሮል ቢደረግ ትምህርት ምን ይሆናል በአጠቃላይ ኢትዮጵያ ውስጥ፣ በተለይ አጠቃላይ ትምህርትን በተመለከተ ፈተና ምንድን ነው የሚሆነው፣ የ8ኛ ክፍል ፈተና ምን ይሆናል፣ የ12ኛ ክፍል ፈተና ምን ይሆናል የምለውን ኦልሬዲ አጥንተን በእጃችን ስላለ እሱ እግዚአብሔር ረድቶን ይሄ በሽታ ኮንትሮል ስናደርግ ኢሚዲየትሊ ይፋ ብናደርግ ይሆናል። ይሄኛው መደበኛ ትምህርትን የማይተካ መሆኑ ግን ግልጽ መሆን አለበት ማለት ነው።
እስካሁን ትምህርት ቤት ከተዘጋ ቀጣይ ላይ ደግሞ እንዴት ነው ይህንን ጊዜ መልሶ ለመካስ የታሰበው?
መጋቢት 7/2012 ጀምሮ ነው ትምህርት ቤቶች የተዘጉት። ሲከፈት ምን ይሆናል የምለውን መቼ ነው የሚከፈተው የምለውን ነው ያላወቅነው እና የተለያዩ ተናሪዎች ይኖራሉ ማለት ነው። ለምሳሌ እግዚአብሔር ረድቶን ቀድሞ ቢከፈት ጊዜ በ2012 ውስጥ ያሉን ጊዜያት ምን ይመስላሉ፣ ክረምቱ ምን ይመስላል የሚሉትን የተለያዩ ሁኔታዎችን ተንትነን በእጃችን አለን። እሱ ወዲያውኑ የሚገለጽ ነው። አሁን ቢገለጽ ትርጉም የለውም። መቼ ነው ይሄ በሽታ ከሀገራችን እንትን ብሎ ሀገራችን ወደ ኖርማል ኮንዲሽን የምትመለሰው የሚለውን ሳናቅ ዝም ብሎ እንዲናደርጋለን ቢባል ምንም ትርጉም ስለማይሰጥ ነው እንጂ ኦልሞስት በጣም እየሰራንበት ያለው ጉዳይ ነው።
ካለው መላምት አንጻር ጊዜው የሚረዝም ከሆነ ለምሳሌ እንደሚታወቀው መንግስት በቅርብ ራሱ የ5 ወር የአስቸኳይ ጊዜ አዋጅ ነው ያወጀው። ከዚህም የሚያልፍ ቢሆን የመማር ማስተማር ሂደቱ እጣ ፈንታ ምንድን ነው የሚሆነው?
እሱን እንዲሁ በቀላሉ እንደዚህ ይሆናል ብለን የምትገምተው ጉዳይ አለም? እንግዲህ እግዚአብሔር አያደርስብን እንጂ ዝም ብሎ የሚራዘምና አገሩቷን በጣም የሚጎዳብን ነገር ከሆነ ከዛ በኋላ የሚታይ ጉዳይ ነው የሚሆነው። ይሄ በጣም ክራይሲስ ውስጥ የሚያስገባን ጉዳይ ነው። የትምህርት ስርዓቱን ክራይሲስ ውስጥ ያስገባል። ምክንያቱም ጀኔሬሽን እንትንን ይፈጥራል ማለት ነው። ጀኔሬሽን ኦቨርላፕ ይፈጥራል። ትምህርት ከአመት አንደኛው ጀኔሬሽን ኤግዚት ማድረግ አለበት፣ ከታች የሚመጡት ደግሞ ኢንተር መግባት መቻል አለባቸው። ያን አፌክት ያደርጋል። ግን እንዴት አንድ እናደርገዋለን? በጣም የሚራዘም ከሆነ ኢምፓክቱ ትልቅ ነው የሚሆነው። ነገር ግን በመካከለኛ እንትን ኮንትሮል ማድረግ የምንችል ከሆነ ግን እንደምንም አቻችለን የምናደርጋቸው ነገሮች ይኖራሉ ማለት ነው።
ከተማሪዎች ወላጆችም የሚጠበቀው እንደ መልእክትም ማስተላለፍ የሚፈልጉት ነገር ካለ?
አመሰግናለሁ። ተማሪዎች እንግዲህ ይሄ ዓለም ያልጠበቀችው የዓለም ትልቁ ፈተና ነው። እንግዲህ በተለያየ መልኩ እንደምንሰማው ከመቶ ዓመት ወዲህ እንደዚህ አይነት ፈተና ዓለማችንን አላጋጠማትም። ኢትዮጵያም የዓለም አንድ አካል ስትሆነች ይህ ፈተና ኢትዮጵያንም አጋጥሟታል። ማለት እንደዚህ አይነት ፈተና ሲያጋጥመን መደበኛ ስራዎቻችን ከህይወት ጭምር ነው እንግዲህ የሚሉት እና ይናጋሉ። ይሄ መናጋት ግን በጣም መደንገጥ የለብንም፣ መናቅም የለብንም። መምህራን እና ቤተሰብም ተማሪዎች እንዳይሰለችው እና ትምህርታቸውን እንዲያነቡ እንዲያግዟቸው በዚህም ጥሪ ማስተላለፍ እፈልጋለሁ።
ዶክተር ገረመው ሉቃ የኢትዮጵያ ትምህርት ሚኒስትር ዴኤታ ይህን ቃለ መጠይቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም በጣም እናመሰግናለን። አሁን ደግሞ ተያይዘን ወደ ኤርትራ አስመራ እናቅና። በዚያ የሚገኙ ወጣቶች ከኮቪድ-19 ለመጠበቅ ዋነኛ የሆነውን ንጽህናን የሚደግፉ የፈጠራ ስራዎችን ያስተዋውቁናል። ብርሃን በርሀ ወደዚያ ይወስድናል።
ባለንበት ወቅት በዓለማችን የተከሰተውና በሚሊዮኖች የሚቆጠሩ ሰዎችን በመልከፍ በመቶ ሺህ የሚቆጠሩ ሰዎችን ለሞት በመዳረግ ላይ ያለው የኮሮና ቫይረስ ወረርሽኝን ለመከላከል ወጣቶች በተናጠልና በግሩፕ በመሆን በየመንገድ ዳሩ የእጅ መታጠቢያ በማዘጋጀት የግንዛቤ ማስጨበጫ ትምህርቶችን በመስጠት እንደ ምግብና የንጽህና መጠበቂያ ቁሳቁሶችን ለችግረኞችና አረጋውያን መለገስን የመሳሰሉ የተለያዩ የበጎ አድራጎት ስራዎችን በመስራት ላይ ይገኛሉ። የኮሮና ቫይረስ ርጭትን ለመቀነስ ዋነኛው መንገድ የእጅ ንጽህናን መጠበቅ መሆኑን በመረዳት በተለያዩ የፈጠራ ስራዎች ላይ የተሰማራ ወጣት ስምረት ወልደ ኪሮስ ከንክኪ ነጻ የሆነ የእጅ መታጠቢያ ኮንቴነር በመስራት ጥቅም ላይ አውሏል። የኮሮና ቫይረስ በኤርትራ መከሰቱ ይፋ በሆነ በአንድ ሳምንት ውስጥ ለአንድ ሰው የሚያገለግል የእጅ መታጠቢያ ኮንቴነር እንደሰራ የተናገረው ወጣት ስምረት የእጅ ንክኪን ለማስወገድ በእግር በመርገጥ እንደሚሰራ አድርጎ እንዳዘጋጀው ለቪኦኤ ተናግረዋል።
ወናዊ መጽሔት ለሕማም በዓለም ደረጃ ቁልጥፍ ነህር ዝገብረሎ ንዑን ንክልኻል።
በዓለም ደረጃ የታየው የኮሮና በሽታ እጅ በመታጠብ መከላከል እንደሚቻል በመረዳት ነው የፈጠራ ስራውን የሰራሁት። ፈሳሽ ሳሙናና ውሃው በእግር በመርገጥ እንደሚፈስ በማድረግ ከእጅ ንክኪ ነጻ በሆነ መንገድ እንዲሰራ አድርጌ ነው የሰራሁት ብለዋል። የእጅ መታጠቢያ ኮንቴነሩን በአካባቢው ባገኘው የብረታ ብረት ውጤቶች ተጠቅሞ እንደሰራውና ለአጠቃቀም ቀለል ያለና ምቹ እንዲሆን ታስቦ ጎማዎች እንደተገጠሙለት በዚህም በቀላሉ እያንቀሳቀሱ ለመጠቀም እንደሚቻል ወጣት ስምረት ተናግሯል። በተለያዩ መጠን የተዘጋጁት የእጅ መታጠቢያ ኮንቴነሮች ከአንድ ሰው እስከ አራት ሰዎች ከንክኪ ነጻ በሆነ መንገድ ርቀታቸውን ጠብቀው እንዲታጠቡ ተደርጎ የተሰሩ በመሆናቸው ሁሉንም የኮሮና በሽታ ማስተላለፊያ መንገዶች የሚያስወግዱ እንደ ወጣት ስምረት ተናግሯል።
በት ናይ ሊሊ በኢዶም ሳምና ረኽ ብለው ናይ ማይ እንኳ በእግሮም ረጊፆም ማይረኽ ብለው
ውሃና ፈሳሽ ሳሙናውን በእግር በመርገጥ ከእጅ ንክኪ ነጻ ያደርጋል። በመሀላቸው የሚኖረው የትንፋሽ መተላለፍን ለመከላከል የመስታወት መከላከያ ተደርጎለታል። አካላዊ ርቀትን ለመጠበቅም የሁለት ሜትር ርቀት እንዲኖረው ተደርጎ ስለተሰራ ሁሉንም አይነት የመከላከያ መንገዶችን ባካተተ መልኩ የተሰራ በመሆኑ ሰዎች ከንክኪ ነጻ ሆነው ታጥቦ መሄድ ይችላሉ ብለዋል። ወጣቱ አያይዞም በተለያየ መጠን የሰራቸው የእጅ ማስታጠቢያ ኮንቴነሮችን በተለያዩ የግልና የመንግስት ድርጅቶች ውስጥ በስራ ላይ ውለው ሰዎች እየተጠቀሙባቸው እንደሆነ ተናግረዋል። ሌሎች 12 ወጣቶች በበኩላቸው ያገለገሉ የዘይት ፕላስቲኮችንና የእስክሪብቶ ቀፎዎችን በማዋሃድ ወደ እጅ መታጠቢያነት በመለወጥ የፈጠራ ስራ በመስራት ለተለያዩ ሰዎች በነጻ ለግሰዋል። ዮናታን ተስፋ የተባለ ወጣት ቧንቧ ላይ ያለውን የእጅ ንክኪ ለመቀነስ በማሰብ የፈጠራ ስራውን እንደሰራው በመጥቀስ ሰዎች በአካባቢያቸው ያሉ ነገሮችን ተጠቅመው የእጅ መታጠቢያ በመስራት የኮሮና በሽታን መከላከል እንደሚችሉ ለማሳየት እንደሰሩት ከወጣቶቹ አንዱ ሄኖክ ገብረ መድህን ለቪኦኤ ተናግረዋል።
ነታጃሉን አብታህቲ ትራባኑ አንኪልካ ቆሪጽና ነታናይ ፒሮት ነ እንዕጸው ለሎም ድህሬን
የዘይት ፕላስቲኮን በአንድ ጎኑ ታች ላይ በመብሳት መክደኛ ያለው እስክሪብቶ በማጣበቅ ነው የተሰራው። ይሄን ድንሰራ ያነሳሳን ሰዎች በአካባቢያቸው በቅርብ በሚያገኙአቸው ነገሮች እንደ የዘይት ፕላስቲክና እስክሪብቶ የመሳሰሉ ነገሮችን ተጠቅመው በቤታቸው ራሳቸው እንዲያዘጋጁ ለማሳየትና የእጅን ንጽህና በመጠበቅ የኮሮና በሽታ እንዳይስፋፋ መከላከል እንደሚቻል ለማሳየት በማሰብ ነው የሰራ ነው ብለዋል። የዘይት ፕላስቲኮችን ከኪሳቸው በማዋጣት በመግዛትና እንዲሁም ከዳቦ ቤቶችና ሌሎች ሰዎች በእርዳታ መልክ እንዳሰባሰባቸው የተናገረው ወጣት ሄኖክ የዘይት መያዣ ጎማዎችን በፈሳሽ ሳሙናና በፈላ ውሃ በተደጋጋሚ በማጠብ ካጸዱት በኋላ መክደኛ ያለው እስክሪብቶ ከግማሽ በመቁረጥ ፕላስቲኩን በጎኑ በመብሳት በፈሳሽ ኮላ ወይ ማጣበቂያ በማጣበቅ ስራ ላይ እንዲውል እንደሚያደርጉት ተናግሯል። ወጣቱ አያይዞም የፕላስቲክ መታጠቢያው ከኮሮና ቫይረስ ጋር በተያያዘ ያለውን ጠቀሜታ እንዲህ ሲል ያስረዳል።
ዚያድን ምን ታጠቅም ነዘም ፍላይ ንጽጉማ ሰባትን በቀረባ ካኒ ዋላ አብገዛ ንህፃውንቲ ነዘውና አሽቱ አፍልጦ ዘይብሎ
የእጅ መታጠቢያው ፕላስቲክ ለአካል ጉዳተኞች አረጋውያንና ህፃናት በቤት ውስጥ እንዲያገለግል ታስቦ የተሰራ ነው። ዋነኛው ጥቅሙ ደግሞ መታጠቢያው ላይ የተገጠመውን የእስክሪብቶ ቀፎ መክደኛ በመክፈት መክደኛውን ከእጅ ጋር በሳሙና በማጠብ ተመልሶ በመክደን በመፈቻ የሚተላለፈውን በሽታ ማስቀረት እንችላለን። የውሃ ፍሰቱ መጠነኛ በመሆኑ ውሃን መቆጠብ ያስችላል። በተጨማሪም የታጠብንበትን ውሃም ለሽንት ቤት ማጽጃ መጠቀም እንችላለን ብለዋል። ወጣቶቹ በአንድ ሳምንት ውስጥ ከ1000 በላይ የእጅ መታጠቢያ ፕላስቲክ በማዘጋጀት ለ200 አረጋውያንና የአካል ጉዳተኞች በነጻ እንደለገሱና ከ800 በላይ መታጠቢያዎችን ለኤርትራ የጤና ሚኒስቴር ማስረከባቸውን ተናግረዋል። በቀጣይም የኮሮና ቫይረስ በሽታ ስርጭት እስኪቆም ተጨማሪ የእጅ መታጠቢያዎችን እንደሚያዘጋጁ ወጣቶቹ ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
የዛሬው ጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናዶው አርታኢ፣ ኤልያስ አስማረ የመሰናዶው አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን።
በደን ቪኦኤ ሰገንታ ፋኖ